ሰላም ለ ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምሯል። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ተይቶና ተወቅቶ አንድ ላይ ከተዘጋጀ በኋላ ለአመት የሚያገለግል ከራሚ መድኃኒት ማለት ነው።
ደቡብ ኢትዮጵያ ውስጥ በየአመቱ የብሔረሰብ አባላት የሚያከናውኑት የህዝባዊ የባህል መድኃኒቶች ስብሰባ ስነ ስርዓት በዚህ ሰሞን ተከናውኗል። ይህን የተመለከተ ዘገባ በምሽቱ ይቀርባል። ዛሬ ግን የምሽት ስርጭታችን የሚጀምረው በዚህ በዩናይትድ ስቴትስ ከሚኖሩ ትውልድ ኢትዮጵያውያን ጋር በምናደርገው ውይይት ነው። የዛሬ ምሽት እንግዳችንን ከመሸጋገሪያው ሙዚቃ በኋላ ተመልሼ አስተዋውቃችኋለሁ። የህፃናት መርጃ ድርጅት መቀመጫውን በሰሜን አሜሪካ ያደረገ በተለይ ደግሞ የእድገት ውስንነት ያለባቸው ህፃናትና ታዳጊዎችን በትምህርትና በሌሎች ዘርፎች ለማገዝ የተቋቋመ ድርጅት ነው። ድርጅቱ ይህን ስራውን ከዓመት እስከ ዓመት ለማስቀጠል የተለያዩ መርሃ ግብሮችን ቀርጾ ይንቀሳቀሳል። ከሰሞኑን ደግሞ አንድ ለየት ያለ ዝግጅትም አሰናድቷል። ስለ ዝግጅቱ ብሎም ስለ ተቋሙ የተወሰኑ ክንውኖች የበለጠ ለማወቅ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት ጽጌ ጥበቡን በስልክ መስመራችን ላይ ጋብዣለሁ። ጽጌ፣ ወደ ስርጭታችን እንኳን በሰላም መጣሽ።
አመሰግናለሁ ስለጋበዛችሁኝ። እጅግ በጣም አመሰግናለሁኝ።
መልካም። እንግዲህ ራእይ ህጻናት መርጃ ድርጅት ከዛሬ 6 ዓመት በፊት እንደተቋቋመ ሰምተናል። ትንሽ ወደ ኋላ እንጓዝና ድርጅቱን ለማቋቋም ምክንያት የሆኑ ጉዳዮችን ለአድማጮች ብታጋሪልን።
እሺ፣ አመሰግናለሁኝ። እንግዲህ ድርጅቱ የተመሰረተው እንዳልከው በአሜሪካን አገር በቨርጂኒያ ግዛት በ2016 ነው ተመዝግቦ ስራውን የጀመረው። ያው የጀመርንበት ዋናው ምክንያት አብዛኞቻችን እንደምናውቀው በሀገራችን ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ህጻናት ቁጥር ጥቂት የሚባል አይደለም። እነዚህ ህጻናት ደግሞ ተገቢ የሆነ የመማሪያን ቦታ ጨምሮ የትምህርት መሳሪያ መርጃዎች ወይም ኢቫሉዌት ተደርገው እንደሌላው እድል ተሰጥቷቸው የሚሰራ ስራ ጋፕ መኖሩን በማወቅ ያው እዛም ስላደግን ስለኖርንም ያለንን ተጨማሪ ኢንፎርሜሽኖች ይህንን ጋፑን ለመሙላት የተመሰረተ ድርጅት ነው። ድርጅቱ እንግዲህ በተሰጠን ሁሉ እግዚአብሔርን እያመሰገን ከተሰጠን ላይ ለመመለስ በዚህ በአሜሪካን ሀገር ያለን 6 ጓደኛሞች ተሰብስበን በቀን 1 ብር በወር 30 ብር በማዋጣት የጀመርነው ድርጅት ነው።
እንግዲህ ይሄ ድርጅት በስራውን በሚያከናውንባቸው ጥቂት ዓመታት ውስጥ በርከት ያሉ እንቅስቃሴዎችን ማድረጉን ሰምተናል። ለማሳያነት 1-2ቱን ማንሳት ይቻል ይሆን?
አዎ፣ እንግዲህ በኢትዮጵያ ውስጥ ለባለፉት 6 ዓመታት ከራስ አገዝ የሴቶች ድርጅት ጋር ወይም ራሴ በሚባል ድርጅት ጋር በሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ለ4 ትምህርት ቤቶች ውስጥ በ2 ክፍለ ከተማ በንፋስ ስልክ ላፍቶ እና በኮልፌ ቀራኒዮ ለ126 ልጆች የሙያ ስልጠና። ምክንያቱም እኛ ምንድን ነው የምናምነው የራእይ ዋናው አላማው ችሎታቸውን እናንጸባርቅ የሚል ሞቶ ነው ይዞ የሚነሳው። ያላቸውን ትንሽ ችሎታ እናንጸባርቅ ብለን የሽመና ስራና ልጆቹ መተው ቁርሳቸውን እየበሉ የሚያስፈልጋቸውን ቮኬሽናል ትሬኒንግ እንደዚሁም ከዶክተሮች ጋር በመተባበር በየ6 ወሩ የሕክምናና የትምህርት ለቤተሰቦቻቸው የትምህርት አገልግሎትን እየሰጠን እንገኛለን። ባለፉት ዓመታት ደግሞ ብዙዎቻችን ቦርዱ ላይ ያለ ነው የኮምፒውተር ባለሙያዎች ነን። ስለዚህ እዚህ ሀገር ኮዲንግ እናስተምራለን። ስፔሻል ኒድ ላላቸው ልጆች እና ለሌላቸው ኢንክሉሲቭ ፕሮግራምን በማሰብ ኢትዮጵያም ውስጥ ይህንን በማሰብ 4 ትምህርት ቤቶች ውስጥ ወደ 300,000 ብር አውጥተን የኮምፒውተር ላብ አስገንብተን ኢትዮጵያ በ2021 ወደ 107 የሚሆኑ ኮምፒውተሮችን አስገብተን እስካሁን ያው ፕሮሰስ ላይ አለ እስኪወጣ ድረስ እንግዲህ አላማችን እነዚህ ኢትዮጵያ ውስጥ ያሉትን ስፔሻል ኒድ ያላቸው ልጆች ኢንክሉሲቭ የሆነ ኤንቫይሮንመንት ወይም አካታች የሆነ ኤንቫይሮንመንትን ፈጥረን እንደ ማንኛውም ልጅ ችሎታቸውን አውጥተው ደስ ብሏቸው እንዲኖሩና ውጤታማ ሆነው ለማህበረሰቡና ለሀገሪቱ አስተዋጽኦ አድርገው ለቤተሰባቸውም ተስፋ ሆነው እንዲኖሩ ለማድረግ እየሰራን እንገኛለን።
መልካም። እንግዲህ በዚህ ሳምንት መገባደጃ በቨርጂኒያ ግዛት በፎልስ ቸርች ልዩ ዝግጅት ማሰናዳታችሁ ተሰምቷል። የአሁኑ ዝግጅት ዓላማው ምንድን ነው? በዝግጅቱ ውስጥስ የሚካተቱት ጉዳዮች ምንድን ናቸው?
የዚህ ዝግጅት ዓላማ እንግዲህ አሁን እሁድ ነው። በጣም በጣም ደስተኛ ሆነን ሰዎችን እየጠበቅን ያለ ነው። እንግዲህ እዚህ ሀገር እንደሚታወቀው ጋላ የሚባል ፕሮግራም ነው ያለን። ይሄ የፈንድሬዚንግ ማሰባሰቢያ አንደኛው ዘዴ ሆነው ግን ትኩረቱ አብዛኛውን የሚመጣውን እንግዳ ያማከለ ነው። መቶ ያ እንግዳ ገንዘብ ሰጥቶ ዘሚን ታይም ግን እኛ አሁን ዋናው ትኩረታችን የሰዎችን እውቀት እንዲኖራቸው ይሄ ኢንክሉሲቭ የሆነ ስፔሻል ኒድ ያላቸው ልጆች አሜሪካንም ሀገር ውስጥ በኢትዮጵያን ልጆች በጣም ብዙ ልጆች አሉና አሜሪካን ሀገር ከአምስት አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ይሄ ደግሞ ኢትዮጵያውያንም ጨምሮ ነው እና ዋናው ሰዎችን እውቀት እንዲኖራቸው አዌርነስን የመፍጠር ገንዘቡንም በማሰባሰብን በኢንተርቴንመንት ምግብ ሁሉም ነገር ሆነ በጣም ሌግዘሪ በሆነ መልኩ ሰዎችን አዌርነስ እንዲኖራቸው አድርጎ ዋናው አዌርነሱ ከሆነ በኋላ ከዛ በኋላ ገንዘብን አሰባስበን ኢትዮጵያ ውስጥ ሊያሰብ ነው። ትልቁ ዓላማችን ኢትዮጵያ ውስጥ እነዚህ ልጆች ትልቅ ሴንተር ኖሯቸው የራሳቸው የሆነ አንድ ትልቅ ሴንተር ኖሯቸው ያ ሴንተር ክሊኒክ ያለው ቴራፒ ሴንተር ያለው የሙያና ቴክኒክ ማሰልጠኛ ማደሪያ ቦታዎች ያሉትን ቦታ ሰርተን ከዚህ ሀገር ለሚሄዱ ቮለንቲር ለሚያደርጉ ሰዎች ምቹ ሁኔታዎችን በመፍጠር እንግዲህ እንደምታውቀው አሜሪካን ሀገር በጣም ብዙ ኢትዮጵያን ገንዘብ ሳይሆን እውቀታቸው ከምንም ነገር በላይ ያሉ ኢትዮጵያኖች አሉ። በጣም ብዙ ሰዎችን ኤክስፔክት የምናደርገው ከእነሱ ጋር ኮኦርዲኔት በማድረግ ገንዘብ ሳናወጣ እውቀታችንን ተጠቅመን አብረን ሰርተን ለሀገራችን ላሉ ስፔሻል ኒድ ያላቸውን ልጆች ለነሱ አካታች የሆነ ሁኔታዎችን ለመፍጠር ነው። እዚህም ሀገር አሜሪካን ሀገር የኮምፒውተር ሴንተር በመክፈት ስፔሻል ኒድ ያላቸው ልጆች ከስፔሻል ኒድ ከሌላቸው ልጆች ጋር አብረን በማቀናጀት ለመስራት ነው። የዚህ ጋላ ላይ ያለው ቲም የዚህ አመት ቲማችን ሜክ ዘ ወርልድ ኤ ሞር ኢንክሉሲቭ ፕሌስ ቱጌዘር ነው። ስለዚህ አብረን አካታች የሆነ ኢንቫይሮንመንቶችን እና እንፍጠር በሚል የተሰባሰበ ነው። እንግዲህ በቤተ ክርስቲያኖቻችን፣ በመስጊድ፣ በማንኛውም ሶሻል ጋዘሪንግ ላይ በርዝዴ ሊሆን ይችላል፣ ልደት ሊሆን ይችላል፣ ሁላችንም በያለንበት ሆነ እነዚህ ስፔሻል ኒድ ያላቸው ልጆች እነሱን ቶለሬት አድርገን እነሱን አንድ ላይ አድርገን እንግዲህ የመጣንባትን ምድር ለትንሽ ጊዜ የተሰጠንን ምድር ለእኛም ለሌላውም ደስተኛ ቦታ አድርገን ለማለፍ እንግዲህ ጥረት የምናደርገው በዚህም ፕሮግራም ላይ ይሄንን ዋናውን ቲማችንን ለእንግዶቻችን አስተላልፈን ፈንድሬዝ አድርገን አላማችንን ቪዥናቸው አድርገው ሁሉም ራዕይ አለውና ለኢትዮጵያ ያንን ራዕይ ሁሉም ባለ ራዕይ ነው። ያንን ራዕይ አንድ ላይ አድርገን ሰርተን ተግባራዊ ለማድረግ እንግዲህ የምናደርገው በጣም ትልቅ ዝግጅት ነው። በጣም ተዘጋጅተናል። እንግዲህ ሁላችሁም ኢትዮጵያኖች ተጋብዛችኋል በዚህ ዝግጅት ላይ።
እንግዲህ ጽጌ፣ በተለያዩ መድረኮች ላይም አይቼሻለሁ። ላለፉት 6 ዓመታትም በዚህ ዘርፍ ከፍተኛ እንቅስቃሴ ስታደርጊ ቆይተሻል። ልዩ ድጋፍ ለሚሹ ሕጻናት በዚህ ዙሪያ ላይ የሚንቀሳቀሱ ተቋማትን መደገፍ፣ እነሱን ማገዝ ያለው እርባና ምንድን ነው? ፋይዳው ምንድን ነው? አንቺስ በዚህ አድካሚ ስራ ውስጥ እንድትሳተፊ በግል የሚገፋሽ ጉዳይ ምንድን ነው?
ጥሩ ጥያቄ ነው። እንግዲህ እነዚህ ልዩ ድጋፍ እኔ በእግዚአብሔር ይመስገን ያው አጋጣሚ የሆነው ስፔሻል ኒድ ልጅ የለኝም። ሁልጊዜ ችግርን ለችግር ሶልቭ ለማድረግ ግዴታ ችግሩ እኛ ጋር መምጣት የለበትም። ያንተ ችግር የኔ ነው፣ የእኔ ችግር ያንተ ነው። ኢትዮጵያዊነት ደግሞ መተባበር፣ መረዳዳት፣ የአንደኛው ችግር ለአንዳችን አድርገን መኖር ነው የሚል ብሂል ስላለን ያንን በተግባር ለመለወጥ ነው። እና ብዙዎቻችን እንደምናውቀው ኢትዮጵያ ውስጥ እነዚህ ስፔሻል ኒድ ያላቸው ልጆች ብዙዎቹ ሰይጣን ነው እርግማን ነው እየተባለ በር ተዘግቶባቸው ነው የሚቀመጠው። ግን እነዚህ ልጆች ችሎታ አላቸው። ስለዚህ የሌላቸው ችሎታ ላይ አድርገን አይችሉም ከምንላቸው ያላቸውን ትንሿን ስጦታ እሷን አንጸባርቀን እንደሚችሉ አሳይተን ቤተሰቦቻቸው የሚገርም ብዙ ወላጆች ባለፈው ኢትዮጵያ በዚህ በስድስት ዓመት ውስጥ ሲሉኝ የነበረው ምንድነው እስከ ዛሬ ድረስ ልጄን ከኔ በፊት ያደርገው ልጄ ከኔ በፊት ይሙት ብዬ ጸልይ ነበረ። ምክንያቱም እኔ ብሞት ልጄ ምን እንደሚሆን ስለማላውቅ፣ አሁን ግን ሙያ ተምሮ ነገ ጥሩ ተስፋ አለው ብዬ ሳስብ እግዚአብሔርን በጣም አመሰግናለሁ። እና ራእይ የህፃናት መርጃ ስላለ ለእነዚህ ለአእምሮ እድገት ውስንነት ላለባቸው ልጆች ሌላው ሰው አይችሉም ብሎ ለሚያስቀምጣቸው ልጆች ተስፋ ስለሆናችሁን በጣም እናመሰግናለን። በጣም ብዙ ሰዎች ስላሉ እነዚህ የአእምሮ እድገት ውስንነት ያለባቸው እንደ ማንኛውም ልጆች ይችላሉ። የሚችሉት ነገር በእርግጥ ውስን ሊሆን ይችላል። በሚገርመው ሁኔታ ግን ያቺ የሚችሏት ውስን ነገር ከማንኛውም ሰው የበለጠ ውጤታማ የሚያደርጋቸው ነው። እና የእኛ ዓላማ እንግዲህ የሁላችንም ዓላማ መሆን ያለበት ያላቸውን ችሎታ አውጥተን እሷን አንጸባርቀን ለቁም ነገር ማብቃት ነው። ራእይ እንግዲህ በስድስት ዓመት ጉዞ ያደረገው ምንድን ነው? ይህንን ማድረግ እንደሚችሉ አድርጎ አሳይቷል። ልጆቹ አሁን የሸማ ስራ ሰርተው አሁን ወደ 46 ስካርፎችን ወደዚህ ሀገር ልከዋል። በዝግጅቱም ላይ የሰሩትን እናሳያለን። በጣም ጎበዝና ችሎታ ያላቸው ስለሆነ ተባብሮ መስራት እነዚህ ስፔሻል ኒድ የአእምሮ እድገት ውስንነት ያለባቸው ማዕከላትን መደገፍ በጣም ትልቅ አስተዋጽኦ ለማህበረሰብም ለሀገርም ተስፋም ስለሆነ ሁላችንም በያለንበት ቦታ ሆነን በገንዘብ በእውቀት ደግፈን በየአለንበት ቦታ በየቤተ ክርስቲያኑ ሁላችንም እነዛ ልጆች እንዲገቡ ቶለሬት ወይም ደግሞ ትዕግስት እንዲኖር ሊጮ ይችላሉ፣ እንደሌላው ልጅ ቁጭ ላይሉ ይችላሉ። ያንን አንደርስታንድ በማድረግ አብረን ብንኖር ኢትዮጵያዊነታችን ወጉ፣ ውበቱ፣ ሁሉም ነገር ሙሉ ይሆናል። እና እነሱን መደገፍ በጣም ለእግዚአብሔርም ለምድርም ትልቅ ስራ ስለሆነ ሁሉም ሰው ቋሚ የሆነ ሁልጊዜ የምለው ሁላችንም እንረዳለን፣ ለቤተሰቦቻችን፣ ለወገኖቻችን በየጊዜው እንረዳለን። ግን ተባብረን ዘመን ተሻጋሪ የሚሆን ለእነዚህ ልጆች እርዳታ በማድረግ እንችላለን። ደግሞ ለሚቀጥለው ትውልድ አሳይተን ለማለፍ ነው እንግዲህ ጥረት የምናደርገው። ሁሉም ሰው ከተባበረ ይህን የማናደርግበት ምንም ሁኔታዎች አይኖሩም።
መልካም። ከመለየታችን በፊት ጽጌ፣ ስለ ወጣቶች ተሳትፎ ጥቂት እንነጋገር። በዌብሳይታችሁ ላይ ድረገጻችሁ ላይ ስመለከት በጣም ህጻናት ሳይቀሩ የበጎ ፈቃደኛ አምባሳደር ሆኖ የተለያዩ እንቅስቃሴዎችን ሲያደርጉ ያሳያል። የወጣቶች እስካሁን እንቅስቃሴ እናንተ በምትሰሩት ምግባረ ሰናይ እንቅስቃሴ ውስጥ ምን ያክል ነው? በምንስ መንገድ ነው ሊያግዟችሁ ሊደግፏችሁ የሚችሉት?
እንግዲህ በዚህ ሀገር በምናደርገው ፕሮጀክት ላይ ኮምፒውተር እናስተምራለን። የሚገርመው እንዳልከውም እድሜያቸው በጣም ከህጻናት ልጆች ጀምረው የኮሌጅ ተማሪዎችም ሁሉም አሉበት። ምንድን ነው የሚያደርጉት እነዚህ ስፔሻል ኒድ ያላቸው ልጆች አንድ በአንድ ወይም ዋን ቱ ዋን የሆነ የትሬኒንግ መንገድ ሞር ውጤታማ ስለሚያደርገው፣ ለምሳሌ እነዛ ልጆቹ የ12 ዓመት ልጅ አለ፣ የ7 ዓመት ልጆች አሉ፣ የ10 ዓመት የተለያዩ ልጆች አሉ። እነሱን ኮምፒውተር እናስተምርና እነሱ እነዛን ልጆች እንደ በዲ ሆነው እነሱ ደግሞ እነዛን እንዲያስተምሩ እናደርጋለን። እና ልጆቹ በጣም ደስ እያላቸው ነው አብረው የሚማሩት። ሌላው እነዚህ በጣም ያንግ ለምሳሌ አንዷ በጣም ህፃን በጣም ያንጓ ልጅ ላል ትባላለች። እሷ ደግሞ ምንድን ነው የምታደርገው ለ3 ዓመታት በየአመቱ በርዝዴዋን ስታከብር የበርዝዴዋን ገንዘብ ቤተሰቦቿ በማሰባሰብ በየአመቱ ሳይቋረጥ ለራእይ ገቢ ያደርጋሉ። አባቷም ቮለንቲር አድርጎ የአምባሳደር ነው የራእይ እዚህ ሀገር። ስለዚህ ያ የሚያሳየው ሁላችንም ከልጅ እስከ አዋቂ ስፔሻል ኒድ ልጅ ሊኖረን አይገባም ለዚህ ችግር ላይ ለመተባበር እና በቮለንቲር አሁን ደግሞ የራእይ በዲ ክለብ ብለን ያቋቋምነው አለ። ለሚቀጥለው አመት እሱ ላይ ነው ፎከስ የምናደርገው። ያ በዲ ክለብ ለምሳሌ 20 ስፔሻል ኒድ ልጅ ካለን 20 ስፔሻል ኒድ የሌለው ልጅ ጓደኛ ይኖራቸዋል። ስለዚህ አንድ በአንድ ሆነው ለውጥ አምጥተን እንግዲህ ለእኛ ሳይሆን ለሚቀጥሉት እያስረከብን ለመሄድ ነው ዋናው አላማችን።
በጣም አመሰግናለሁ ጽጌ። ያሉኝንና ማወቅ የምፈልጋቸውን ጥያቄዎች አቅርቤያለሁ። አንቺ ግን ከመለየታችን በፊት መዘንጋት የሌለበት ጉዳይ የምትዩ ካለ ጥቂት ደቂቃዎችን ልስጥሽ።
እሺ፣ አመሰግናለሁ እንግዲህ አድርጋችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንግዲህ እኔ ማለት የምፈልገው ለሁሉም ኢትዮጵያዊ የአሜሪካን ሀገር ሆነ በዓለም ላይ ላሉ ኢትዮጵያውያን፣ ኢትዮጵያም ውስጥ ላሉ ኢትዮጵያውያን በሙሉ በተለይ በዋና ስራ አስኪያጅ ላይ በስልጣን ላይ ያላችሁ ሰዎች ብዙ እነዚህ የበጎ አድራጎት ድርጅቶች የተለያየ ነገር ሊያደርጉ ይችላሉ፣ ግን እገዛችሁን አድርጋችሁ እንደዚህ አይነት አላማ ይዞ የሚመጣውን ድርጅት ተባብራችሁ ዋናው አላማውን ተግባራዊ እንዲያደርግ እንድትተባበሩ በልጆቹ ስም ጠይቃለሁኝ። ሌላ ሁላችንም ኢትዮጵያውያን ባለንበት ቦታ ሆነን እነዚህ ልጆች ተካተው ኢንክሉሲቭ የሆነ ኢንቫይሮንመንት እንፍጠር። ጥሪ ማድረግን ጊዜ እስቲ ሁላችንም ዞር ንበር፣ ቤተ ክርስቲያናችንን እኔ፣ በርዝዳያችንን እኔ፣ የምንጠራቸውን ሰዎች እኔ እና ማንን ነው ያላካተት ነው ብለን ራሳችንን ጠይቀን ሁላችንም ዓለም ላይ ያለነው ሰዎች በሙሉ እነዚህ ልጆች አካተን በተሰጠን ትንሽ እድሜ ለእኛም ደስታ ለሌላውም ደስታ ፈጥረን እንድናልፍ ሁሉንም ኢትዮጵያዊ ጥሪ አደርጋለሁኝ። አመሰግናለሁ።
ጽጌ ጥበቡ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት፣ ለድርጅቱ ብሎም በቅርቡ ስላሰናዳው የድጋፍ ማሰባሰቢያ ምሽት ለአድማጮች ለተመልካቾች ስላጋራሽ ነገር ሁሉ እናመሰግናለን። መልካም ቀን ይሁንልሽ። እናመሰግናለን።
አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ደቡብ ኢትዮጵያ ውስጥ የየም ብሔረሰብ አባላት ከዓመት ውስጥ በአንዱ ቀን ህዝባዊ የባህል መድኃኒት ለቀማ ቀን አላቸው። ይህንን አስመልክቶ ዮናታን ዘብዴውስ ቀጣዩን ልኮልናል።
የየም ብሔረሰብ አባላት በዓመት አንድ ጊዜ ህዝባዊ የባህል መድኃኒት ለቀማ ያካሂዳሉም። የባህላዊ መድኃኒት ለቀማው ሳሞታ የሚል መጠሪያ ያለው ሲሆን የሚካሄደውም በየዓመቱ ጥቅምት 17 ቀን ነው። ሳሞታ ማለት ምን ማለት እንደሆነ የወረዳው ዋና አስተዳዳሪ አቶ ሳሙኤል ገብረ ሚካኤል ያስረዳሉ።
ሳሞታ ማለት ከተለያዩ ከእጽዋት በቦር ተራራ ላይ በሚገኝ ባህል አገር በቀል የሆነ ባህላዊ በሆነ መንገድ ከተለያዩ እጽዋት ቅጠላቅጠሎች፣ ስራስሮች፣ ቅርፊቶችና ግንዶች አንድ ላይ ተዋህዶ ተለቅሞ ተፈጭቶና ተወቅቶ አንድ ላይ ከተዘጋጀ በኋላ ለዓመት የሚያገለግል ከራሚ መድኃኒት ማለት ነው።
የየም ብሔረሰብ በደቡብ ምዕራብ ኢትዮጵያ ከአገሪቱ ዋና ከተማ አዲስ አበባ በ253 ኪሎ ሜትር ርቀት ላይ በደቡብ ክልል የሚገኝ ነው። ባህላዊ አስተዳደርና የዳኝነት ስርዓት ያላቸውና በንጉሥ ሲመሩ የነበሩ እንደሆኑም አስተዳደሩ ጠቁሟል። የየም ማህበረሰብ አባላት መድኃኒቱን የሚለቅሙት በልዩ ወረዳው ከሚገኘውና ቦሮ ከሚባለው ተራራ ላይ ነው። ምክንያቱን አቶ ሳሙኤል ያብራራሉ።
ቀድሞ ፀሐይ የሚወጣበት የፀሐይ ብርሃን በቅድሚያ የሚወጣበትና ምቹ የሆነ ነፋሻማ የሆነ አየር ያለው ተፈጥሯዊ የሆነ ውብ የሆነ ቦታ ላይ በየዓመቱ የሚለቀም ልዩ መድኃኒት ማለት ነው።
አቶ ሳሙኤል የማህበረሰቡ አባላት ለባህላዊ ሕክምና ልዩ ቦታ እንዳላቸውም ይገልጻሉ። ልምምዱ ለሺ ዓመታት የቀጠለም በተደራጀ ሁኔታ እንደ ባህል ከትውልድ ትውልድ እየተወራረሰ የመጣ መሆኑም ተናግሯል።
አካባቢ ላይ የሚፈጠርን ልዩ አይነት የውስጥ ደዌ በሽታዎችን በከፍተኛ ሁኔታ እዛው ራሳቸው አካባቢ ላይ ችግሮችን እየፈቱ የሚሄዱበት ካሉ ቅጠላቅጠሎችና ስራስሮችም አንድ ላይ ያዋህዱ እነዚህን በወቅቱ ሲጠቀሙ የነበረበትና ያ ደግሞ እስከዛሬ ድረስ ለትውልድ ተሻግሮ በአሁኑ ሰዓትም ጭምር ወጪ ቆጣቢ በሆነ መንገድ ዛሬ ላይ ያሉ አካላት እንድትጠቀሙ ጭምር አስተዋጽኦ ያበረከተ ዘላለም የሚቀጥል አገር በቀል የሆነ እውቀት እንደሆነ ነው የምናየው።
ባህላዊ መድኃኒት ለቀማው የሚከናወነው በአገር ሽማግሌዎች መርነት መሆኑና አቅሙ የፈቀደ የማህበረሰብ አባላት በሙሉ እንደምሳተፉ ይናገራሉ።
በአገር በቀል ዕውቀት ድቁ የሆኑ ግንባር ቀደም ባለሙያ የሆኑ አባቶች ነው የሚመረው። ይሄ አባቶች ደግሞ ይሄን ዕውቀት የሚያወርሱት ወይ ለታላቅ ልጆቻቸው ከልጆቻቸው ማከለ አንዱ በጣም ለሚቀርቡት ነው ይሄን ልምድ አካፍሎ እንደ ኤክስፒሪየንስ ሼር አርጎ የሚያልፉት ማለት ነው። ስለዚህ እነዛ ካላቲም ሌላውን መንደር ውስጥ ያለውን ቀበሌ ውስጥ ያለውን ሁሉ አሰልፈው በፊት እየመሩ የሚለቅምበት ሁኔታ ነው። አሁን ለምሳሌ ከዛ ውስጥ አንድ ጽዋት አለ ቶቱ የሚባል ጽዋት አለ። እነዚህን አሁን ማይለቀሙ ወደ መዳኒቱ ማይቀላቀሉ ቅጠላቅጠሎች አሉ። እነዚህ አሁን በአባቶች ዕውቀት ነው በአባቶች ዕውቀት የተለዩ ናቸው ማለት ነው።
በየም ህዝብ ባህላዊ መዳኒት ላይ ከሁለተኛ ዲግሪ መመረቂያ ጽሑፋቸው እስከ ዶክተር ድግሪ ድረስ ጥናት ማካሄዳቸውን የሚናገሩት በጅማ ዩኒቨርሲቲ የማህበረሰብ ትውፊት ወይም ፎክሎር ጥናት ተመራማሪ ዶክተር ለማኒጋቱ አድራጎቱ ባህላዊ ትውፊት መሆኑን ተናግሯል።
አቀበቱን መውጣት ቁልቁለቱን መውረድ የሚችሉ በሰባ ሰማንያዎቹ ያሉ አባቶች እና ከትንሽ ከሰባት ዓመት ያሉት አንዱ ሌላውን እየተከተለ በሙሉ እዚህ ያሉትን ቅጠላቸውን፣ ቅርፊታቸውን፣ ስራቸውን፣ አበባቸውን ሁሉም ነገር ይለቅማሉ። ከእነዚህ ውስጥ አምስት የማይለቀሙ መርዝ የተባሉ አሉ። እነሱን አይለቅሙም። የአመት መድኃኒቶቻቸውን ለእንስሶቻቸው ወይም ለእንስሳት ይለቅማሉ፣ ለእነሱ ይለቅማሉ። በሁለት በተለያየ መንገድ ነው የሚይዙት። ለእንስሳት የሚለቅሙት ለሕክምና ብቻ አይደለም። የስጋቸውን አንደኛ ለማድለብ የሚጠቅሙ አሉ። ሁለት የወተት ቃና ለማሳመር የሚጠቅሙ አሉ። ለመድኃኒትነት እነዚህን ለእንስሳት ለይተው ይለቅማሉ።
ባህላዊ መድኃኒቱ የራሱ የሆነ የአዘገጃጀት የአወሳሰድና የአጠቃቀም ስርዓት እንዳለውና ማህበረሰቡም የሰው ልጅ ከበሽታና ከደዌ ራሱን የሚጠብቀው በተፈጥሯዊ መንገድና በእጽዋት ነው ብለው እንደሚያምኑ ዶክተር ለማ አብራርቷል።
ምግብ ጋር እየጨመሩ የአዘገጃጀት የራሱ የሆነ ስርዓት አለው። ምግብ ላይ፣ ገንፎ ላይ በተለያየ መንገድ እየጨመሩ በአመት በሙሉ ይጠቀማሉ። በሽታ ከሚባል ነገር ራሳችን እንጠብቃለን ብለው ያምናሉ። አንደኛው ይሄ ነው እና ማህበረሰቡ በሙሉ ይህንን ስርዓት ያምናል፣ ያውቃል። ሁለተኛው እዛው ውስጥ ያሉ የተለየ በሽታ ለተለየ በሽታ የተለየ እውቀት ያላቸው የባህላዊ መድኃኒት ቀማሚዎች አሉ። አባቶች ይሄኛውን እገሌ ይሻላል ይሄኛውን እገሌ ይሻላል ብለው እርስ በርስ ተባብረው ነው የሚሰሩት።
ባህላዊ መድኃኒቱ በዘመናዊ የሕክምና ሳይንስ መፍትሄ ላላገኘ ደዌዎች ጭምር መፍትሄ ይሰጣል ባይ ናቸው ዶክተር ለማም።
ማህበረሰብን የመጠበቅ እርስ በርስ ተደጋግፎ በሽታን የማስወገድ ነው። በዘመናዊ ሕክምና የማይድኑ ለምሳሌ ጋንግሪን፣ ካንሰር እዚህ አካባቢ ሊደረጉ የሚገባቸው ጥንቃቄዎች እንዳሉ ሆነው መፍትሄ ዋናቸው በተጨባጭ ያዳኗቸውን ሰዎች እኔ በአካል ጅማ ዩኒቨርሲቲ አሁን ሁኜ እዛ ሁኜ ከማናገር ቦታ በደረሰባቸው ጉዳት እግራቸው እንዲወገድ የታዘዙ አባት አይ አላስነካም ብለው ተመልሰው ሄደው ተከታታይ ሕክምና እየተደረገላቸው ዘንዳቸውን ይዘው በኦሮምኛ እየጨፈሩ ነው ያሳዝኝ ያለው። ትኩረት ያጣ ግን በጣም ለሀገር ጠቃሚ የሆኑ ነገሮች ያሉበት ቦታ ነው።
አባቶችና እናቶች ልጆቻቸውን ወደ ተራራ ይዘው በመውጣት የባህላዊ መድኃኒት እውቀትን በሚያሸጋግሩበት በዚህ የማህበረሰብ ስነ ስርዓት ላይ የተገኙት የጤና ሚኒስትር ዶክተር ልያ ታደሰም የባህል ሕክምና ለዘመናዊ ሕክምና መሰረት ከመሆን ባለፈ እንደ አማራጭ ሕክምና የሚታይ እንደሆነም ገልጿል። በአገሪቱ 80% ያህሉ ህዝብ ቢያንስ በህይወቱ አንድ ጊዜ የባህል ሕክምና ተጠቃሚ በመሆኑ ብዙ ሊሰራበት ይገባል ሲሉም ጠቁመዋል። የመድኃኒት አሰባሰብና ቅመማው ያልተበረዘ አገር በቀል እውቀት በመሆኑ በጥናትና በምርምር ማስደገፍ እንደሚገባም ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን አመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በአፍሪካ ቀንድ የተከሰተው አስከፊ ድርቅ ሰፋፊ መሬቶችና ተክሎችን ሲያደርቅ በሚሊዮኖች የሚቆጠሩ ከብቶችን ገድሎ የሰውንም የሆነ የዱር እንስሳቶችን ኑሮም አደጋ ላይ ጥሏል። የድርቅን ተጽዕኖ ለመቀነስ አንድ የኔዘርላንድ አካባቢ ጥበቃ ቡድን በኬንያ የሚገኙትን የማሳይ ጎዛዎችን ደረቅ መሬት የዝናብ ውሃ በመጠቀም ለማልማት እየሰራ ይገኛል። ነገር ግን ዝናቡ ለአምስት ወቅቶች ሳይመጣ በቀረበት በአሁኑ ሁኔታ ሙከራው ጥያቄ ውስጥ ገብቷል። የቪኦኤው ጁማ ማጂንጋ ያሰናደውን ዘገባ እንግዶ ወልድ ያሰማናል።
እግዚአብሔር በዝናብ አስበን እያሉ በኬንያ የማሳይ ጎሳ አባላት የጸሎት መዝሙራቸውን እያሰሙ ነው። የማሳይ ጎሳዎች ከብት አርቢዎች ናቸው። ለአርባ ዓመታት ያልታየ ድርቅ መታየቱ እጅግ ያስደነገጣቸው ጉዳይ መሆኑን የጎሳው ሽማግሌ ካሳይን ኦሌ ሴሌፒ ይናገራሉ።
We have lost nearly all our livestock due to prolonged drought. As the Maasai, we depend on
ሁሉንም ከብቶቻችንን በሚባል ደረጃ በድርቁ ተነጥቀናል። ማሳይ እንደመሆናችን ህይወታችን በእንስሶች ላይ ጥገኛ ነው። ለዛም ነው አሁን እዚህ ሰብሰብ ብለን እየቆፈርን የተራቆተውን መሬት በሳር ሸፍነን ለከብቶቻችን መኖ እንዲውል እየሞከርን ነው።
የማሳይ ኩኩ ማህበረሰብ ከብት እርባታ የሚገኘው በኬንያ ሳቮ እና አምቦሴሊ ብሔራዊ ፓርኮች መሃል እና ሀገሪቱን ከታንዛኒያ ጋር በሚያዋስናት ደቡባዊ ድንበር ላይ ነው። ቦታው በድርቅ ወቅት ለከብቶች ግጦሽ የሚውል የተጠበቀ ቦታ ነው። በአፍሪካ ቀንድ የደረሰው አስከፊ ድርቅ ግን ይህን አካባቢ አልማረውም ሲሉ ቲሞቲ ሌናያ ከማሳይ የዱር ጥበቃ ድርጅት ይገልጻሉ።
እዚህ ያለው ማህበረሰብ ትልቅ ችግር ውስጥ ነው ያለው። በተለይ አሁን በገጠመን ድርቅ ሳቢያ 80% የሚሆኑትን የቤት እንስሶችን አጥተናል። እንደምንገምተው ችግሩ ጊዜው በጨመረ ቁጥር እየከፋ እየሄደ ነው።
Just Dig It የተሰኘ የኔዘርላንድ ቡድን ከማሳይ የዱር ጥበቃ ድርጅት ጋር በመተባበር የደረቀው መሬት እንዲያገግም ማህበረሰቡን በመርዳት ላይ ይገኛል። የዝናብ ውሃን ለመከተር በግማሽ ክብ ቅርጽ ትናንሽ ጉድጓዶች ይቆፈራሉ። ከዛም የሳር ዘር ይበትኑበታል። ችግሩ ግን አሁንም ዝናብ የለም። ላና ሙለር የአካባቢ ጥበቃ ባለሙያ ሲሆኑ በኬንያ የጀስት ዲግ ኢት ፕሮጀክት ኃላፊ ናቸው።
ትንሽ ዝናብ የሚጥል ከሆነ ዘሩ ይጸድቃል። ተጨማሪ ዝናብ የማይኖር ከሆነ ግን ይደርቃል። አካባቢው ግን ከድርቅ ጋር የተላመደ በመሆኑ በትንሽ ዝናብም ዘሩ ሊጸድቅ ይችላል። ለዛም ነው ጥቂትም ቢሆን የሚመጣውን ዝናብ በሚገባ ለመጠቀም የምንሞክረው።
አረንጓዴው ግጦሽ በሰውና በእንስሳት መካከል ያለውንም ግጭት ሊያስወግድ ይችላል። ፖሊን ፖል በኦሎሪካ መንደር ነዋሪ ነች።
What causes elephants to invade farms is lack of water and pasture in the park. So if these
ዝሆኖቹን ወደ ግጦሹ የሚያመጣቸው በፓርኩ ውሃና የሚመገቡት ምግብ ባለመኖሩ ነው። ስለዚህ ይህ ሳር የሚያድግ ከሆነ እንስሶቹ በፓርካቸው የሚመገቡት ይኖራቸዋል። እኛም ሰላማችንን እናገኛለን።
Just Dig It እንደሚለው ባለፉት 2 ዓመታት 273,000 ጉድጓዶችን ቆፍረዋል። በዚህም 2000 ሄክታር መሬት እንዲያገግም አድርገዋል። ሳሩን በመሸጥም ሴቶችን ለመርዳት ተችሏል። የዱር ጥበቃ ድርጅቱ እንደሚለውም ሳሩን መልሶ እንዲበቅል በመደረጉ የቱሪዝምን ስበት ጨምሯል። ላኖይ ሚቴኪኔ በኩኩ ተወልዳን ያደገችው አሁን የእርሷ ማህበረሰብ በድርቅ የተጎዳውን መሬት ለማንሰራራት እየሰራ ባለው በማሳይ የዱር ጥበቃ ድርጅት ውስጥ ትሰራለች።
Through such projects we are able to improve the tourism.
በዚህ ፕሮጀክት ቱሪዝም እንዲመጣ አድርገናል። ምክንያቱም የዱር እንስሳቱ ወደ ተንከባከብናቸው ቦታዎች ይመጣሉና።
ደመናው ሰብሰብ እያለ ነው። የማሳይ ጎሳ አባላትም ሰማዩ ተከፍቶ ዝናብ እንዲወርድ በመዝሙር አምላካቸውን እየለመኑ ነው።
በመከታተል ላይ የነበራችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚተላለፉ ወጣቶች ላይ ያተኮረ መርሃ ግብር ነበረ። በመስተንግደው ሀብታሙ ስዩም፣ በድምፅና በምስል ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። መልካም ሳምንት ይሁንላችሁ። መልካም ምሽት።
just baby.